ይህ የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ታህሳስ 29 2015 ዓ.ም ዝግጅታችን ጀመረ። ለመላ የክርስትና እምነት ተከታዮች እንኳን ለበዓለ ገና አደረሳችሁ። ዛሬ ምሽት ከበዓሉ ጋር የተገናኙ መሰናዶዎችና ጥሩ ሙዚቃዎችን እያስደመጥናችሁ እናመሻለን።
የቅዱስ ላሊበላ ወጣቶች ማህበራት ወይም ደግሞ እድሮች፣ እንዲሁም የቤተ ክህነቱ በአጠቃላይ ከተማው ነዋሪ ተባብሮ በየመግቢያ በሮቹ ላይ ዳስ ተጥለው ያው ከመጀመሪያ የሚገቡትን ጀምሮ እግር በማጠብ ቆሎ፣ እንጀራ በመስጠት እንዲገቡ ያደርጋል።
ኢትዮጵያ ውስጥ የገና በዓል በድምቀት ከሚከበርባቸው ከተሞች መካከል አንዷ የሆነችው ላሊበላ ከተማ ነዋሪ የሆኑትን አቶ ግርማ አለባቸውን የሰማናቸው፣ እሳቸውን ጨምረው ሌሎች የከተማዋ ነዋሪዎች በጦርነት ማግስት ዳግም የድሮ ድምቀቷን እያገኘች ባለችው ከተማ ያለውን ድባብ፣ የበዓሉን ሃይማኖታዊና ትውፊታዊ ዳራም በተመለከተ በምሽቱ ሐሳባቸውን ያጋዱናል። ሌሎች መሰናዶዎችም የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ብርሃን ኃይሉ በቅንብሩ፣ ጽዮን ግርማ ደግሞ በዋና አዘጋጅነት አብረውኝ ያመሻሉ። ከሁሉም በፊት አጫጭር የዓለም ዜናዎችን እናስደምጣችሁ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። በቅድሚያ የገናን በዓል ለምታከብሩ ኢትዮጵያውያን መልካም የገና በዓል ይሁንላችሁ። ደረጀ ደስታ ነኝ። ዋና ዋና የዓለም ዜናዎችን አሰማችኋለሁ። ከሶማሊያ የተገነጠለችው ሶማሊላንድ ወታደሮቿን ከሶማሊያ ፑንትላንድ ጋር ከሚያወዛግባት ከላስ አኖድ ከተማ ከባለፈው ሐሙስ ጀምሮ ማውጣቷን አስታወቀች። ፑንትላንድ ከተማይቱ ላይ ይገባኛል ጥያቄ ቢኖራትም ከተማውን የምታስተዳድረው እንደ አውሮፓ አቆጣጠር በ1991 ከሶማሊያ የተገነጠለችው የሶማሊላንድ መሆኗ ተመልክቷል። በከተማይቱ ውስጥ አንድ የፖለቲካ ሰው በመገደላቸው ህዝባዊ ተቃውሞ የገነፈለ ሲሆን ከፖሊስ ጋር በተደረገ ግጭት በትንሹ 8 ሰዎች ሞተዋል። የከተማይቱ ከንቲባ አብዱራሂም አሊ ሁለቱም ወገን ያሉ ሽማግሌዎች ሁኔታዎችን እንዲረጋጋ ከመከሩና የሶማሊላንድ ወታደሮችም እንዲወጡ ከተደረገ በኋላ በከተማው መረጋጋት ተመልሶ መስፈኑን ለቪኦኤ ተናግረዋል። የሶማሊላንድ የጦር አዛዦችም ከተማውን ለቀው የወጡት ብጥብጡን ለማስቀረት መሆኑን አስታውቀዋል። ሶማሊላንድ ከሶማሊያ የበለጠ መረጋጋት የሰፈነባት ብትሆንም በአገርነት ዓለም አቀፋዊ እውቅና አልተሰጣትም። ባለፈው ሳምንት በሁለቱ ወገኖች መካከል በተካሄደ ውጊያ 15 ሰዎች መሞታቸው ተመልክተዋል። ኢራን 2 ሰዎችን ዛሬ ቅዳሜ በስቅላት መቅጣቷን የአገሪቱ ፍትህ ተቋም አስታወቀ። መሐመድ ማህዲ ካራሚ እና ሰይድ መሐመድ ሐሲን የተባሉት 2 ሰዎች የተቀጡት በፖሊስ ቁጥጥር ስር እያለች የሞተችውን ወጣት ሴት ተከትሎ በአገር አቀፉ አመጽ ህግ አስከባሪውን ወታደር ገድለዋል በሚል ነው። የቅዳሜው የስቅላት ግድያ የተቃውሞ አመጹ ከተጀመረ ወዲህ በሞት የተቀጡ ተቃዋሚዎችን ቁጥር 4 ማድረሱ ተመልክቷል። የተቃውሞ መነሻ ኢራን ውስጥ ከቤተሰቦቿ ጋር ሳኬዝ ከተባለው ስፍራ ወደ ቴህራን ስትጓዝ በነበረችበት ወቅት ሂጃብን በትክክል አልተከናነብሽም በሚል እንደ አውሮፓ አቆጣጠር መስከረም 13 በኢርሻድ አሳሾች የታሰረችው ማሻ አሚኒ በፖሊሶች ቁጥጥር ስር እንዳለች በመሞቷ ነው። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በ5 ቀናት ለ15 ዙሮች ድምፅ ከተሰጠና ከቀኝ አክራሪዎቹ የሪፐብሊካን ህግ አውጪዎች ጋር ከተደረገ ድርድር በኋላ የካሊፎርኒያው እንደራሴ ኬቪን መካርቲን ዛሬ ቅዳሜ የዩናይትድ ስቴትስ አፈ ጉባኤ ሆነው ተመርጠዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ለማካርቲ የእንኳን ደስ አሎት መልእክት ልከዋል። ከሪፐብሊካኖች ጋር አብሬ መስራት በምችልበት አጋጣሚ ሁሉ አብሮ ለመስራት ዝግጁ ነኝ። መራጮችም ሪፐብሊካኖቹ ከኔ ጋር እንዲሰሩ ይፈልጋሉ ብለዋል። ቀደም ባሉት የድምፅ አሰጣጥ ሂደቶች 20 የሚሆኑ የተቧደኑ የሪፐብሊካን ቀኝ ክንፍ ወግ አጥባቂ እንደራሴዎች መካርቲ እንዳይመረጡ ተከላክለው መቆየታቸው ይታወቃል። ይሁን እንጂ መካርቲ በዩናይትድ ስቴትስ ህገ መንግስት መሰረት ፕሬዚደንቱን እና ምክትል ፕሬዚደንቱ በማይኖሩበት ወቅት የመሪነቱን ስልጣን መረከብ ከሚያስችለው የአፈ ጉባኤነቱ እጩነት ራሳቸውን እንደሚያገሉ ፍንጭ አልሰጡም። ሪፐብሊካኖችም አፈ ጉባኤነቱን አሳልፎ ለመስጠት ስለማሰባቸው ምልክት አላሳዩም። የህግ መወሰኛው ምክር ቤት መሪ ዴሞክራቱ ሻክ ሹመር የመካርቲ ለጽንፈኞቹ የሪፐብሊካን ፓርቲ አባላት መገበር አሜሪካን እንደገና ታላቅ እናድርጋት በሚል ምክር ቤቱን የተቆጣጠሩት ሪፐብሊካኖች መንግስት እንዲዘጋ ወይም አገሪቱን ወደ ከፍተኛ ጦስ ወደሚከት ውድቀት እንድትገባ ሊያደርጓት ይችላሉ ብለዋል። በሩሲያ የሚደገፉት የክሪሚያዋ ሴቫስቶፖል ከተማ አገረ ገዢ ሚካኤል ራዛቮዜቭ በዩክሬን የተላከ ነው ያሉት አንድ ሰው አልባ ድሮን አውሮፕላን የኦርቶዶክሱ የገና በዓል በሚከበርበት ዛሬ ቅዳሜ ተመቶ መውደቁን አስታወቁ። በሩሲያ የሚደገፉ የክሪሚያው ሴቫስቶፖል ከተማ አገረ ገዢ ሚካኤል ራዛቮዜቭ በዩክሬን የተላከ ነው ያሉት አንድ ሰው አልባ ድሮን አውሮፕላን የኦርቶዶክሱ የገና በዓል በሚከበርበት ዛሬ ቅዳሜ ተመቶ መውደቁን አስታወቁ። ራዛቮዜቭ በተቀደሰው የገና በዓል እንኳን እነዚህ ሰባዊነት የጎደላቸው ሰዎች ጀግናዋን ከተማችንን ከማጥቃት ሙከራቸው አልታቀቡም ማለታቸውን ሮይተርስ ዘግቧል። ሩሲያ ክሪሚያን ከዩክሬን በመንጠቅ ወደ ራሷ ግዛት የቀላቀለችው እንደ አውሮፓ አቆጣጠር በ2014 ነው። ዩክሬን ሩሲያ ዩክሬንን ከመወረራው በፊት ወደ ግዛቷ የቀላቀለቻቸውንና ከወረራውም በኋላ የያዘቻቸውን ግዛቶቿን እንደምታስለቅቅ አስታውቃለች። ሴባስቶፖል ሩሲያ በጥቁር ባህር የምታንቀሳቀሳቸው የባህር ትራንስፖርቶቿ መናኸሪያ መሆኗ ተመልክቷል። በተያያዘ ዜናም የሩሲያው ፕሬዝደንት ቭላዲሚር ፑቲን የገናን በዓል ዋዜማ ሌሊቱን በክሬምሊን ውስጥ በሚገኘው ካቴድራል ማክበራቸው ተነግሯል። ፑቲን ለሩሲያ ኦርቶዶክስ የገና በዓል 36 ሰዓት የሚቆይ የተኩስ ማቆም ያወጁ ቢሆንም ውጊያው ግን እየቀጠለ መሆኑን የብሪታንያው መከላከያ ሚኒስትር ባወጣው መግለጫ አመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። በድጋሚ ለክርስትና እምነት ተከታዮች መልካም የገና በዓል። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዜናዎቹ አመሰግናለሁ። በ19ና በ25 እንዲሁም በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ታህሳስ 29 2015 ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ ማግኘት ይቻላል። አሁን ለምሽቱ ወደ ያዝነው የመጀመሪያ ቅንብር እንለፍ። የኢየሱስ ክርስቶስ በዓለ ልደት በክርስትና እምነት ተከታዮች ዘንድ ዛሬ በድምቀት ከተከበረባቸው አካባቢዎች አንዷ የዓለም አቀፍ የሀገር ጎብኚዎች መዳረሻዋ ላሊበላ ከተማ ናት። ገና በላሊበላ ይገናል። የአካባቢው ነዋሪ ማሜ ጋራ እያለ በሚጠራው ገደላማ ስፍራ ላይ የሃይማኖት አባቶች የሚከውኑት ሃይማኖታዊ ትዕይንት ቤዛ ኩሉ ዓለም ዮም ተወልደ ለብዙዎቹ የማይረሳ ትውስታ ጥሎ ያልፋል። መስፍን አራጌ በሃይማኖታዊና ባህላዊ ትውፊቱ ዙሪያ ያዘጋጀውን መሰናዶ ቀዳሚ እናደርግ።
በታሪክ ምሁራን ዘንድ ጠቢብ፣ በኢትዮጵያ ኦርቶዶክስ እምነት ተከታዮች ደግሞ ጻድቅ የሚል ክብር የተሰጠው ንጉሥ ላሊበላ ከአንዳለት ያነጻቸው 11 አብያተ ክርስቲያናት የሚገኙባት የቀድሞዋ ሮሃ የአሁኗ ላሊበላ ገና በድምቀት ከሚከበርባቸው ታሪካዊ አካባቢዎች አንዷ ናት። በላሊበላ ቅዱስ ጎልጎታ ቤተክርስቲያን አገልጋይ የሆኑት ቄስ ተመስገን ወርቁ በዓሉ በላሊበላ በድምቀት የሚከበረበት ምክንያት ድርብ ልደት በመሆኑ ነው ይላሉ።
የዛሬው ቀን አንደኛ የጌታችን ልደት፣ ሁለተኛ ደግሞ በዚህ በደብረ ማርያም የሚከበረው ትልቁ አከባበር የሚደረግበት የቅዱስ ላሊበላ ልደቱም አብሮ አጋጣሚ ስለሆነለት በዚህ ምክንያት የሚከበረው ትልቁ ነገር።
በዓሉ ከዋዜማው ጀምሮ በተለያዩ ሃይማኖታዊ ስርዓቶች ይካሄዳል። ትናንት ከምሽቱ 1 ሰዓት ጀምሮ ማህሌት ተደውሎ እስከ ሌሊቱ 10 ሰዓት ከዘለቀ በኋላ ቅዳሴ ይቀጥላል። ከቅዳሴው መጠናቀቅ በኋላ ወደ ማሜ ጋራ በመውጣት በብዙሃኑ ዘንድ በጉጉት የሚጠበቀው የቤዛ ኩሉ ስርዓት ተከውኗል። ቤዛ ኩሉ ዮም ተወልደ መድኃኔዓለም፣ የዓለም መድኃኒት ተወለደልን እንደማለት።
ካባና ጥንግድር ባንድ ላይ ጥንግድር ይባላል። ያ ቀዩ ሸማ ሳይሆን ጥንግድር ነው። ቀዩ ካባ ደግሞ ቀዩ በተደላል ደግሞ ቀዩ ካባ ያለ ብቻውን በቀሚስ እየተለበሰ ከላይ ከመኔ ጋራው በመውጣት ባንድ ሰዓቱን ተወጥቶ ቤዛ ኩሉ ዮም ተወልደ መድኃኔዓለም አይደል የሚለው ቃል ግዕዝ ቃል ነው። ቤዛ ኩሉ ማለት የሁሉ ቤዛ፣ የዓለም ቤዛ ዛሬ ተወለደ ማለት ነው። ጌታችን ኢየሱስ ክርስቶስ የዓለም መድኃኒት ዛሬ ተወልዷልና ደስ ይበላችሁ እልል በሉ እያሉ የሚያመሰግኑት ከላይ ያሉት መላእክቱን ወክለው ከታከልኩ ደግሞ በቅዱሳን እንደሰባሰገል ማለት ነው።
እንዴት ነው የሚመረጡት? በዛ ሁሉ በዜማም በወረብም በሽብሻቦም የሚዘክሩት ሰዎች
ካባ የሚለብሱት መምህራን፣ መርጌታዎች የምንላቸው አዋቂዎች የምንላቸው ናቸው። ከታች ደግሞ ካባ የሚለብሱት ደግሞ ቀጥለው ደግሞ ዲያቆናቱ፣ ቀሳውስቱ ደግሞ እንደየማዕረጋቸው ማለት ነው። ከዚያም ጳጳሳቶቹ አሉ፣ እነሱ በፊት ይመራሉ።
በዛ ሁሉን ጥንግ ድርብ ያጣፉ፣ ካባ የደረቡ፣ ጽናጽልና መቋሚያ የያዙ ካህናት፣ ዲያቆናትና ቀሳውስት ያደምቁታል። በነጭ የባህል አልባሳት የተዋቡ ምእመን በእልልታ ያጅቡታል። ለላሊበላ ከተማ ኗሪው ባየ ተፈሪ የዘንድሮ በዓል የተለየ ትርጉም አለው።
ከምንም ጊዜ ላይ ደግሞ ይሄኛውን ለየት የሚያደርግብኝ በተለይ አምና የነበረብን በስጋት ደረጃ ብናከብረውም በስጋት ደረጃ ነው። ከወረራ ነጻ መውጣን በጥቂት ቀናት ውስጥ ነው የነበረው። ያ ደግሞ ከስጋት ነጻ ሳንሆን ያከበርነው እና ከጦርነት ስሜት ውስጥ ሆነን ያከበርነው ስለነበረ ከአምናው ወይም ከሌሎች ዓመት በዓሎች በሙሉ የሚገና በዓላቶች የዘንድሮ ለእኔ የተለየ ሆኖብኛል እና ለዚህም ደግሞ ላደረሰን ፈጣሪ ምስጋና እናቀርባለን።
ከተናጠላዊ ዝግጅት ይልቅ እንግዶችን ግምት ውስጥ ያስገባ የበዓል መስተንግዶ በአካባቢው ስለሚደረግ የበዓሉን ህዝባዊነት ያጎላዋል ይላሉ አስተያየት ሰጪው።
የሁለት ልጆች አባት ነኝ እና ባለትዳር ነኝ። ለእኛ ዛሬ ልክ ሌሎች ዓመት በዓሎች እንደምናከብረው ቤታችን ተረጋግተን አናከብር። ምክንያቱም ልበላው ከሚገጣው ከማረፊያ ቦታ ጀምሮ ቅድሚያ የሚሰጠው ለእንግዳ ነው። ቅዱስ ላሊበላ የመላው ዓለም ህዝብ መጥቶ የምንጎበኘው ትልቅ ቅርብ ነው፣ ትልቅ በዓል ነው፣ በተለይ ደግሞ ገና። ስለዚህ አሁን እኛ አብዛኛው የላሊበላ ማህበረሰብ ነጩንም ይሁን አበሻውንም የትኛውም ማህበረሰብ የመጣውን አካል መስተንግዶ በመስጠት ምቾት ተሰምቷቸው እንዲሄዱ ተመልሰው ደግሞ እንዲመጡ ጥሩ ስሜት ተሰምቷቸው እንዲሄዱ በሚያደርገው ነገር ላይ ነው ትኩረት ሰጥተና ተጠምደን እየሰራን ያለ ነው።
ተቋማትና የተለያዩ አደረጃጀቶች በመስተንግዶ በኩል የሚያደርጉት አስተዋጽኦም የላቀ እንደሆነ አቶ ባዩ ገልጸዋል።
ከተማ አስተዳደሩ የሚሰራው ስራ አለ። ወጣቶች ተደራጀው የእግር አጠባ የሚሰሩ ልጆች አሉ። ከፍተኛውን ሚና ደግሞ እየተወጣሉት እድሮች ናቸው። እድሮች ከሞት በኋላ ብቻ ሳይሆን ከሞት በፊትም የሚለውም በተግባር የሚያሳዩበት ነው። ቅዱስ ላሊበላ ያሉ እድሮች በማረድ በማብላት በማጠጣት እንግዳው ቤቱ እንዳለ እንዲሰማው ትልቁ ሚና የሚወስዱት እድሮች ናቸው።
በዓሉ ከበዓልነት ባለፈ ጥበባዊ ክዋኔዎች የሚካሄዱበት የተለየ ዜማና ውዝዋዜን የሚያስተዋውቁበት ጭምር ነው።
ለምሳሌ ላሊበላ አካባቢ ሶራ ምትም ይባላል። የባህል ጭፈራ እኛ አካባቢ ብቻ የሚገኝና የሚዘወተር ከአለባበሱ ጀምሮ ቁምጣ፣ የቁልፍ የበዛባቸው ልብሶች ይለበሳሉ። ወንዶች የሚለብሱታል፣ ሴቶች የሚለብሱታል። ባህላዊ መጠጦች አሉ፣ በተለይ ጠላና ጠጅ። የጠጅ ደግሞ የታወቀ ነው። ለምን የላሳ የማር አካባቢ ነው፣ በማሩ ስለሚታወቅ። ስለዚህ የላሳ ጠጅ ደግሞ ተመራጭ ነው።
ብርሃን ፈንታው ከ15 ዓመታት በላይ ላሊበላ ውስጥ በአስጎብኝነት አገልግለዋል። በአካባቢው እሳቸውን ጨምሮ 200 የሚጠጉ ህጋዊነታቸው የተረጋገጠ አስጎብኚዎች ቤታቸውንና ቤተሰባቸውን ከማስጎብኘት በሚያገኙት ገቢ ሲያስተዳድሩ መቆየታቸውን አስታውሰው የሰሜኑ ጦርነት በቱሪዝም እንቅስቃሴውና ቱሪዝሙን መሰረት አድርጎ በሚተዳደረው የአካባቢው ማህበረሰብ ላይ ያሳደረው ተጽዕኖ ከፍተኛ መሆኑን ይናገራሉ።
ጥሩ መተዳደሪያችን ነበር፣ ለአካባቢው ትልቅ ገቢ ምንጭ ነበር። ከጸጥታውና ከነበረው ችግር አኳያ ላለፉት 3 ዓመት 4 ዓመት ጥሩ አልነበረም።
አሁን ግን ሰላሙ የተዳከመውን እንቅስቃሴ እያነቃቃው ነው ብለዋል።
ከ2 ዓመት በፊት የነበረው ጊዜ ጥሩ አልነበረም። አሁን ግን አብዛኛው ቱሪስት ጋይድ ስራ ላይ ባይውልም የተወሰነ እንቅስቃሴ አለ። እሱ ማረጋጋትን ፈጥሯል፣ ያስደስታል። ከምንም በላይ ሰላም ጥሩ ነው። የተወሰነም ስራ ቢሆን እየሰራ ነው። ከጉልት ጀምሮ ሻይ ቡና የሚሰሩ ሰዎች እየሰሩ ነው ስራ፣ ያስደስታል።
ኪዳነ ማርያም አምደ ጊዮርጊስ ላሊበላን ተወልዶ እስከ ማደግ ያውቁታል። በታሪካዊው ስፍራ የሚከበረውን ሃይማኖታዊው የገና በዓል ከልጅነት እስከ እውቀት ኖረውታል። በትዳር በትምህርትና በስራ ያለፉትን 10 ዓመታት አብዛኛውን በአውሮፓ በተለይም በፈረንሳይ ያሳለፉት ኪዳነ ማርያም ከእነዚህ ዓመታት በኋላ በዓሉን ለመጀመሪያ ጊዜ ተወልደው ባደጉበት አካባቢ ማክበር መቻላቸው የፈጠረባቸውን ደስታ ገልጸዋል።
ልጆች ያለን ለእኛ ገና መጣ ሲባል ገና ለቤተሰብ ብቻ የሆነ ነገር አይደለም እና ጠላው ሲዘጋጅ፣ ቤቱ ሲስተካከል፣ ለእንጀራው ለዳቦ የሆነ ነገር ሲዘጋጅ ሁሉ ታሳቢ የሚያደርገው የሚመጣውን ሳሚ ነበር የምንለው። ሳሚ ይመጣል እና
ተሳላሚው ማለት ነው።
አዎ ተሳላሚ ሳሚ ነው ግን የምንለው ተሳላሚ ታሚ ሊመጣ ነው የምንለው። ከዛ ከጊዜ ጀምሮ እንግዲህ ሞስት አንዳንድ ጊዜ አንድ ወር ምናምን ሊሆን ይችላል በእግር ከተለያየ ቦታ ስፔሻሊ አሁን ማስታወስ ከትግራይ አካባቢ እና ከጎጃም አካባቢ ሁለቱ በደንብ ትውስ ይለኛል። ከዋግ አካባቢ ነው የሚመጡት በእግር የሚመጡት ማለት ነው። ለወር ተጉዘው ቢመጡት ሌሎቹ ደግሞ በመኪና አልፎ አልፎ ነው። ይህን ያክል አሁን እንዳለው ከዚህ ተነስቶ በመኪና የሚሄደው አይደለም። እና የላሊበላ አካባቢ ሰው እኛም ልጆች እያለን የምንጠብቀው የሚናፍቀን ነገር ሳሚዎቹ ሲመጡ በሰልፍ ሆነው ስለሚመጡ እየዘፈኑ ነው የሚመጣውት። አይን ያለማየ እግሬ ደርሱ የድንጋይ ወግራ የድንጋይ ምሰሶ ወር እንዴት አድርጎ ሰራው ወር እንዴት አድርጎ አነጸው የመጥረቢያው እንኳን እጀታ የለው ውስጡ አረንጓዴ ነው ባህር ውስጡ አረንጓዴ ነው ባህር ቅዱስ ላሊበላ ላስታው ደብረ እየተባለ እንዲህ እያሉ ነው የሚመጡት። በዝማሪ እየዘፈኑት ነው ዜማል ያን እያሉ ይመጣሉ። ቤት ግቢ ያለው ግቢውን ከፍቶ አስገብቶ እግራቸውን አጥሮ ያለውን ነገር አካፍሎ ያበላቸዋል። እነሱም የራሳቸውን ነገር ስንቅ ይዘው ይመጣሉ። ዳቦ ቆሎም ቆሎም ይዘው ይመጣሉ። ግቢ የሌለው ደግሞ ሲመጡ የማሽላ አገዳ የመሰላለ ስለሚደርቅ እሱን ሰብስበው ይመጡና እንደ አጥር ነገር ይሰራሉ። እዛ ላይ ያድሩ ነበር።
ገና በኢትዮጵያ በተለይም በላሊበላ የመንፈሳዊነት ለዛው ተከብሮ ባህላዊ ትውፊቱ ተጠብቆ ስለሚከበር የተለየና ተናፋቂ ያደርገዋል ሲሉ ይናገራሉ። ትዳር መስርተው በሚኖሩበት አውሮፓ ያለውን ገና ከኢትዮጵያ ጋር ሲያነጻጽሩትም
ቅዝቃዜው እንዳለ ነው። ባረዳል እነሱም የሚያጠፉበት አለ። ያንን ቅዝቃዛና በጣም ብርዳማ ነገር በመብራቱን በምኑም አድርገው ድምቅ ምቅ ለማድረግ ይሞክራሉ። ነገር ግን ይለያል። መንፈሳዊነቱ ከቀረ በጣም ዘመናት ተቆጥረዋል። አሁን የቤተሰብ መገናኛ በአመት ተቋርፎ የነበረ የሚገናኙበትና ምግብ የሚበሉበት የሚጠጡበት ስጦታ የሚለዋወጡበት እንጂ ሃይማኖታዊ ይዘቱ ነው ብሎት አሁን ወደ ቅዱስ ላሊበላ ሲመጡ የዚህ ኢትዮጵያውያን ተሳላሚዎች የሚሉትን ዜማ እና ለመማር የነፍስያ ጥሪውን እንት ለማገናኘት ያ በቃ ሌላ ነገር ነው። ወይም ላሊበላ ላይ ያለው ቆሎ፣ ዳቦ ቆሎ፣ ቂጣም ትንሽዬ የሚያለስቻቸውን ነገር ለውጥ ማድረገው የሚሰሩትን ሰዎች ስታይ ያስደንቅሃል። ሌላ ህይወት ነው፣ ሌላ አለም ነው፣ መንፈሳዊ ነው። በቃ ምንና አይነት ነገር የሚመስል ነው አካሄዱ።
በአርኪኦሎጂ ቅርስ ጥገናና ተያያዥነት ባላቸው የእውቀት ዘርፎች የመማር እድል ያጋጠማቸው ኪዳነ ማርያም የፈረንሳይ መንግስት የላሊበላ ውቅር አብያተ ክርስቲያናትን ለመጠገን በሚያደርገው እንቅስቃሴ ውስጥ ተሳታፊ የመሆን እድል በማግኘታቸውም የተለየ ስሜት እንደሚሰማቸው ገልጸዋል።
ይህ ነው አንዳንድ ጊዜ እንደ እድልም ነው እልምህን መኖር ያክል። እኔ የምሰራበት አንድ ፕሮጀክት አለ። መጀመሪያ የላሊበላ አብያተ ክርስቲያናት የጥገና ሀሳብ ስመጣ እኔ ደግሞ ተምሬ የጨረስኩት ትምህርት የላሊበላን የጥገና ታሪክ እና ገናው ምን ይመስላል ከውጭ ዓለም ጋር ምን ይመስላል የሚል አንድ ትምህርት ነበር የተማርኩት። ከዛ በፊት ግን አርኪኦሎጂ ላሊበላ ላይ በኢትዮጵያ ቆራገን ከ1999 አካባቢ ጀምሮ ሰራ ነበረ የፈረንሳዊ የቡድን ጋር። ይሄ እድሉ መጥቶ ወደ ጥገናው በምንሄድበት ጊዜ የዚህ የፊዚቢሊቲ ስታዲ ተብሎ ለአንድ 3 ዓመት ጥናቶች ነበሩ። እሱ ላይ በሳይንቲስት ኮኦርዲኔተር ሆኜ ሰራሁ ማለት ነው። ከዛ ይዘት ያላቸው ፕሮጀክት ሰስተነብል ላሊበላ የሚባል እሱን እመራለሁ እና በቃ ህልምህን እንደመኖር አይነት ነገር ነው እና በጣም ደስተኛ ነኝ።
ባለያችሁ በስኩልና መልካም ባል ይሆንልን።
ያ መጥፎ ነገር እንዳይደገም አሁን ያለው ደስታችን እንዲቀጥል ነው ሁላችንም ጸሎታችንም ምኞታችንም።
ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ። አሲና ገናዬ አሲና በል
አሲና አሲና ገናዬ ዮ መስፍንን አመሰግናለሁ። በማዳመጥ ላይ ያላችሁት የአሜሪካ ድምፅ ልዩ የገና በዓል መሰናዶን ነው። ቀጣዩ ዝግጅትም በላሊበላ ያቆየናል። በሰሜን ኢትዮጵያ በነበረው ጦርነት ከፍተኛ ጉዳትን ካስተናገዱ ከተሞች መካከል አንዷ የሆነችው ላሊበላ በኢትዮጵያ መንግሥትና በትግራይ ኃይሎች መካከል የሰላም ስምምነት ከተፈረመ ወዲህ የመጀመሪያ የሆነውን የገና በዓል በዛሬው ዕለት አክብራለች። በተለይ በጦርነቱ ወቅት ለከፍተኛ እንግልት የተዳረገው የከተማዋ ነዋሪ ከፈታኙ ሁኔታ ተርፎ በመቶ ሺዎች የሚገመቱ ከመላ ኢትዮጵያ ወደ ከተማዋ ያመሩ ምዕመናንን ሲያስተናግድ መዋሉ ተሰምቷል። በከተማዋ አሁናዊ ድባብና በተያያዥ ጉዳዮች ላይ ሐሳባቸውን እንዲሰጡኝ አንድ የከተማዋ ነዋሪ በዋዜማው አነጋግሬ ነበር። አቶ ግርማ አለባቸው ይባላሉ። በቱሪዝም መስክ ውስጥ ባላቸው ንቁ ተሳትፎ ይታወቃሉ። የተማሪነት ዘመን ባለንጀራ እንደመሆናቸው አንተ ያልኩ ነው አጠር ያለ ቆይታችንን የጀመርኩት። ግርማ እንደምን ዋልሃል? በመጀመሪያ እንኳን ለገና በዓል በሰላም አደረሰህ።
እንኳን አብሮ አደረሰን አፍታሙ።
እንግዲህ ላሊበላ ኢትዮጵያ ውስጥ የገና በዓል በድምቀት ከሚከበርባቸው ስፍራዎች መካከል አንዱ ነው። በዋናነትም የሚጠራ ከተማ ነው። በአሁኑ ጊዜ ከተማዋ ድባብ ምን ይመስላል? ሰው በምን ሁኔታ እያከበረ ነው የሚለውን እስቲ ጠቅለል አድርገህ ንገረኝ።
እሺ፣ አመሰግናለሁ። ያው ቅዱስ ላሊበላ እንግዲህ የልደት በዓል የሚከበርባቸው አንዱ ብቻም ሳይሆን በዋነኛው ነው። ለዚህ ደግሞ ምክንያቱ ያው በሁሉም ቦታ የጌታችን ኢየሱስ ክርስቶስ የተወለደበት ዕለት በመሆኑ ይከበራል። እዚህ ልዩ የሚያደርገው ደግሞ በዚህ ቀን ታኅሳስ 29 ቀን የጌታችን ኢየሱስ ክርስቶስ ልደት በዓል ብቻም ሳይሆን የጻድቁ የንጉሥ ላሊበላ የልደት በዓልም በዚሁ ቀን በመሆኑ አንደኛ ይሄ ነው ምክንያቱ። ሁለተኛ ደግሞ ይኸው ንጉሥና ቅዱስ ላሊበላ በአምሳለ ኢየሩሳሌም የሰራቸው አብያተ ክርስቲያናት ከላይ ወደ ታች ተፈልፍለው የተሰሩ 10 አብያተ መቅደሶች እዚህ በመገኘታቸው እነዚህም ምዕመናን ወደ ኢየሩሳሌም የሚያደርጉትን ጉዞ ለማስቀረት ታስቦን በመሆኑ እዛ ሄደው እንደተሳለሙ ስለሚቆጠርላቸው ነው እዚህ በደመቀ ሁኔታ የሚከበረው።
የዘንድሮው አከባበር ሁኔታ ምን ይመስላል? የሚታወቀው የከተማዋ ድምቀት እየተመለሰ ነው ወይ? ያለውን ነገር እስቲ ጠቅለል አድርገህ ንገረኝ።
እርግጥ ከጦርነት ወዲህ ይህ ለሁለተኛ ጊዜ ነው። አምና ትግራይ የመጡት ኃይሎች እንደወጡ አካባቢ ነው ተከበረውና በአብዛኛው በአጎራባች ወረዳዎችና ከተማዎች የሚገኙ እግረኛ ወይም ደግሞ በእግር ተጉዞ የሚሳለሙ ሰዎች ነበር በብዛት የነበረው። ዘንድሮ ግን እግረኛዎቹም በጣም በጥፍ ጨምሯል። ከተለያየ የኢትዮጵያ ክፍሎች በመኪናም እንደዚሁ ያው ወደ ድሮው በመሰለ መንገድ እርግጥ በብዛት በጣም ከሩቅ አካባቢዎች ባይመጡም ግን በመኪናም በጣም በብዙ ገብቷል። ወደ 1.9 ሚሊዮን ህዝብ ገብቷል ነው የሚባለው። ከዚህ በተጨማሪም ያው አዲሱ ያው የሚጠበቀውና ለወደፊት በጣም ከተማይቱን ያነቃቃል ተብሎ የሚገመተው ደግሞ ቱሪስት ነው። እንደ ድሮ ባይሆንም ያው ወንዶች ወደ 177፣ ሴቶች ወደ 156፣ 333 ነው። ይህ ከጥንቱ ሲታይ በጣም ዝቅተኛ ነው፣ ግን ተስፋ የሰጠ ነው። አንዳንድ አምባሳደሮችም እየገቡ ስለሆነ ለወደፊት አስተዋውቀው አካባቢው ወደ ሰላሙ የተመለሰ መሆኑን ሲናገሩና ምናልባት አንዳንድ አስጎብኝ ድርጅቶችም አካባቢውን በቀይ ቀለሙት ከመሆኑ አንጻር እሱ ሲነሳ ያው ቱሪዝሙ ይመለሳል። ቱሪዝሙ ሲመለስ ደግሞ አካባቢው የተሻለ ተጠቃሚ ይሆናል። ምክንያቱም ከዚህ በፊት በነበረው ጦርነት በጣም ተጎሳቁላኝ እና ይህን ይመስላል የቱሪስቱ ፍሰት እና በጣም ጥሩ ሁኔታ ላይ ነው ያለው።
እንግዲህ ቀደም ብለህ የጠቀስከው በርካታ ምዕመናን እንዲሁም አገር ጎብኚዎች ወደ ከተማዋ ወደዚህ ስፍራ በመጉረፍ ይታወቃሉ። ቦታው ደግሞ እነዚህን ሁሉ ለማስተናገድ የሚያበቃ ሆቴልና ሌሎች ነገሮች ላይኖሩት ይችላሉ። የከተማው ነዋሪ እንግዶቹን በምን መንገድ ነው እያስተናገደ የሚገኘው?
የሚገርምህ እዚህ የቅዱስ ላሊበላ ወጣቶች ማህበራት ወይም ደግሞ እድሮች እንዲሁም የቤተ ክህነቱ በአጠቃላይ የከተማው ነዋሪ ተባብሮ በየመግቢያ በሮቹ ላይ ዳስ ተጥለው ያው ከመጀመሪያ የሚገቡትን ጀምሮ እግር በማጠብ ቆሎ፣ እንጀራ በመስጠት እንዲገቡ ያደርጋል። ነገ ደግሞ ሲወጡ ደግሞ እድሮች በየአካባቢው ድንኳን ጥለው ይደግሱና ያው በእግር የሚወጡትን ሁሉ ያው ከጾም በኋላ ያው ፍስክ ስለሆነ በሬ አርደው በማስተናገድ ምዕመናኑ ሲወጣም ሲገባም በዚህ መልኩ ነው የሚያስተናግዱት። ይህ በጣም የቆየ ነው። ያው አሁን ምንድነው በማህበር በደንብ ተደራጅቶ እየሰሩበት የነበረ ነው እንጂ ድሮ በየቤትህ ማንኛውም እንግዳ ሲመጣልህ በተበታተነ መልኩም ቢሆን በየቤቱ ነው የሚያድሩት። አሁን ግን ያው ከተማይቱ ትንሽ እያደገች ስለሆነ በየትምህርት ቤቱ፣ በተለያየ የመንግስት ተቋማት ምናምን ያድራሉ። ስለዚህ እንደዚህ ስለሚያድሩ ትምህርት ቤት ተቋማት ላይ ደግሞ ሰው ስለማይኖር መግቢያ በሮች ላይ ነው እንደዚህ የሚደረገው። ድሮ ግን በየመንደሩ ስለሚያድሩ እኛ ቤት እኔ አሁን በህፃነቴ የቤት የመቶ ሳሚዎች እንላለን፣ በእኛ በተለምዶ ሳሚዎች ነው የምንለው፣ የሚስሙ ማለት ነው፣ ወይም ፕሊግሪምስ የምንላቸው ሳሚዎች ሲመጡልን እንደሰታለን። ውሃ ይዘን ቀርበን እግር እናጥባለን። ከዛ ቤት የሚገኘውን ማንኛውም እናስተናግድ ነበር። አሁን ደግሞ በተደራጀ መልኩ መንግስትም ቤተ ክህነትም የደብሮ አለቃዎችም ይዘውት እንደገና ደግሞ እነዚህ ድሮችም ገብተውበት በዚህ መልኩ ነው እየተካሄደ ያለው። እስካሁን ህብረተሰቡ በጣም ያመሰገነ ያለበት ሁኔታ ነው። በተለይ ምዕመናኑ ደስ ይያለው ነው። እንደዚህ በዚህ መልኩ ነው እየተስተናገዱ ያለው።
አንተ በዚህ ከተማ ውስጥ ተወልደ አድገሃል፣ አባትህ ደግሞ አፈመምህር አለባቸው እጅግ ታዋቂ የሆኑ በከተማ ውስጥ የተከበሩ እንደዚህ ባለው በዓል ሰሞን ደግሞ አብረው ስማቸው የሚጠራ ሰው እንደነበሩ አስታውሳለሁ። በጦርነቱ ጊዜም የተለያዩ ጣውረዶችን አይተሃል፣ አንተም ሆነ ሌሎች አብረው ይኖሩ የነበሩ ሰዎች። ከዛ በኋላ ተመልሰህ ዳግም በዚህ ሁኔታ ከተማ ውስጥ ማክበር መቻልህ ምን አይነት ስሜት ይሰጣል? በዚህ ሁኔታ ዳግም ከተማ ውስጥ ማክበር መቻል
እኔ ስለ እውነት ነው የምነግርህ። ያው ምናልባትም እንዳልከው እንደ ግል ጥያቄ ነው። ድሮም ስለ ቅዱስ ላሊበላ ለእናንተ በትምህርት ቤት ጓደኛለን አነሳላችኋለሁ። ስለ እውነት እኔ እዚህ ቦታ ተነጥዬ መኖር በጣም ይከብዳል። እንደ አካባቢ እንደ ተወላጅም እንደ ኢትዮጵያ በጣም የሚኮራበት ቦታ ነው። ከአቅም በላይ ነው። በቃ እንዲህ ብለህ የምገልጸው አይደለም። የቅዱስ ላሊበላ አብያተ ክርስቲያናት በጣም የተለየ ነው ድባቡና በቃ ይናፍቃል። ማለት በአካል አይቼው እኮ እንደገና በቴሌቪዥን ስደግመው ሙሉ ነው። በተለይ ደግሞ ነገ ጠዋት አንድ ሰዓት ጀምሮ እስከ ሶስት ሰዓት የሚካሄደው የቤዛ ኩሉ ስነስርዓት እንዳልከው አፈምር አለባቸው የመጀመሪያ የቅዱስ ላሊበላን ታሪክ ከግዕዝ ወደ አማርኛ የተረጎሙ አባቴ ናቸው። አሁንም መጽሐፋቸው ታትሞ ለህዝብ ተደራሽ ሏል ወደ አራት አምስተኛ እና ይሄ የቤዛ ኩሉ ስነ ስርዓት በ19ኛው ክፍለ ዘመን የተጀመረ ነው። በዛን ጊዜ የነበረው ጭንቀት ማለት እንዲህ ነው ብዬ ልገልጽልህ አልችልም። በጣም ያስፈራል። እርግጥ የዓለምም ትኩረት ነበረ እና አሁን የፈጠረልኝ ደስታ እኔ ወደር የለውም። እንዲህ ነው ብዬ በቃላት አልገልጽልህም እና እርግጥ አንዳንድ ጊዜም ጥሩ ነው ብዬ አስባለሁ። ቁጭ ብለን እዚህ ስናስበው ቀለል አድርጎ ሲታየን ስለነበረ እንድንናፍቀው ይበልጥ መንከባከብ እንዳለብን ይበልጥ ማተኮር እንዳለብን ለአካባቢው ለዚህ ለቤተ ክርስቲያኑ ማተኮር እንዳለብን እንዲናፍቀን አድርጎናን ያን ጦርነትና ብዙ ነገር አስተምሮናል ብዬ አስባለሁ።
እጅግ በጣም አመሰግናለሁ። ግርማ አለባቸው በላሊበላ ከተማ ውስጥ ያለውን የገና በዓል ልዩ አከባበርን በተመለከተ ስለ ከተማዋም ድባብ ስላጋራህን ለአድማጮች በእጅጉ አመስጋኝ ነኝ። መልካም በዓል ይሁንልህ። መልካም ሁሉ እንዲገጥም ከነ ቤተሰብ እመኝልሃለሁ።
እኔም አመሰግናለሁ። መልካም በዓል ይሁንልህ ለሁላችን።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። በዝግጅታችን ላይ የሚኖራችሁን አስተያየት በዋትሳፕ መስመራችን የመደመር ምልክትና አንድን አስቀድማችሁ 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም የኢሜል አድራሻችን ነው። ወደ ተከታዩ ዝግጅታችን ከማለፋችን በፊት ዘመን ከማይሽራቸው የገና በዓል ማድመቂያዎች መካከል አንዱ እንስማ። ፍሬው ኃይሉ አሲና ገናዬ ይለናል። በቀጥታ የሚተላለፈውን የአሜሪካ ድምፅ ስርጭትን ነው። አብራችሁን ስላላችሁ በእጅጉ እናመሰግናለን። ቀጣዩ መሰናዶ ከአንድ እውቅ የሙዚቃ ሰው ጋር ያቆየናል። ከ14 ዓመታት በኋላ ከካናዳ ተመልሶ ኑሮውን በኢትዮጵያ ያደረገው ድምፃዊ ሄኖክ አበበ ይቅርታ የተሰኘ ሶስተኛ አልበሙን በቅርቡ ለአድማጮች አድርሰዋል። በለጋ ዕድሜው ሙዚቃን የጀመረው ሄኖክ ያምርባታልና ቀና እንበል በተሰኙ ሙዚቃዎቹ ከፍተኛ አድናቆትን ያተረፈ ሲሆን የራሱን ግጥምና ዜማዎች በመስራትም ይታወቃል። የደስታ ድግስ ያለበት ቤት ሁሉ የማይጠፋው ልዩ ቀን ከስራዎቹ አንዱ ነው። ሄኖክ አበበ አዲስ አበባ ከሚገኘው ዘጋቢያችን ኬኔዲ አባተ ጋር ቆይታ አድርጓል።
ገና በለጋ ዕድሜው ነው ነፍሱ ለሙዚቃ የተማረከችው። ያምርባታል የሚል መጠሪያ ካለው የመጀመሪያ አልበሙ ጀምሮ በአድማጮች ከፍተኛ ተወዳጅነትን ያገኘ ድምጻዊ ነው ሄኖክ አበበ። በ18 ዓመቱ ለአድማጭ ጆሮ ባበቃው የመጀመሪያ አልበሙ ከልጅነቱ ባለፈ የግጥሞቹ ብስለትና የዜማዎቹ ማማር በቀላሉ የሙዚቃ አድናቂዎችን ቀልብ እንዲያገኝ ረድተውታል። በዚያ ዕድሜው እንዴት የተዋበ ስራ ይዞ መምጣት ቻለ? ምላሹ ይህ ነው።
በቅድሚያ በጣም አመሰግናለሁ እናንተም ስለጋበዛችሁኝ። ያው ሙዚቃ በልጅነቴ ነው የጀመርኩት። ትምህርት ቤት ሆኜ ዳግማዊ ምኒልክ ትምህርት ቤት በለጋዎቹ እድሜ በ16-17 ዓመት ልጅ ሆኜ ማለት ነው እዛ የሙዚቃ ክበብ ውስጥ ተቀላቀልኩኝና ከዛ በኋላ በሙዚቃ ክበብ ውስጥ ያለኝን መጀመሪያ የድምፅን አንዳንድ ትሬሊንጎችን ወሰድኩኝ። የግጥሙና የዜማው ነገር ብዙ ጊዜ ምንድነው ያው በዛ ጊዜ ከኔ በፊት የተሰሩ ስራዎችን በጣም ማዳመጥ ወዳለሁ። አንድ ተጽዕኖ ያሳደረብኝ እሱ ነው። ሁለተኛ ያገኘሁትን ነገር ትንንሽ ነገሮች ማንበብ ደስ ይለኛል። እሱ ነገር እንደዚህ ለምትፈጥራቸው ነገሮች በጣም ያግዛል። እሱ ነገር በጣም ተጽዕኖ ያመጣብኝ ይመስለኛል።
የመጀመሪያ አልበሙን ከለቀቀ ከአምስት ዓመታት በኋላ ነበር ሁለተኛ አልበሙን ገበያ ላይ ያዋለው። ቀና እንበል የአልበሙ መጠሪያ ሲሆን በውስጡ ካካተታቸው ስራዎቹ መካከል ዛሬም ድረስ አዲስ ሆኖ የዘለቀው ደስታ ባለበት ሁሉ የማይጠፋው ልዩ ቀን ይገኝበታል። ድምፃዊ ሄኖክ ስለ ልዩ ቀን ዘፈኑ እንዲህ አወጋል።
ያው መጀመሪያ ሙዚቃ ስትጽፍ ስትደርስ የምትወደውን ነገር ነው የምትሰራው አይደለም? የምትወደውን ነገር አንተ የወደድከውን ነገር ነው ለአድማጭ ጆሮ የምታወጣው። ስለዚህ እኔ መጀመሪያም አልበሜ ላይ ሁለተኛውም አልበም ሁሉንም ስራዎቼ መጀመሪያ እኔ ወድጄ ፈቅጄ ነው ያወጣኋቸው። ስለዚህ እኔ በወደድኩት ልክ አድማጭ ይወድልኛል ብዬ ስላሰብኩ ነው። ስለዚህ ተቀባይነቱ በዚህን ያክል ደረጃ ይሰፋል ብዬ መገመት የዛኔ ይከብደኝ ነበር። ግን ያው ስለምወደው ዘፈኑን ሀሳቡንም እንትን ወዳለው ምናልባት መጀመሪያ አልበማችን ላይ ያምርባታል አልበም ላይ ከናቲ ማንጋ ጭፈራው ደራ የሚል ዘፈን አለና እሱ ዘፈን ምን ሆነ ሁልጊዜ አመት በዓል ወይም ቡሄ ወይም አዲስ አመት በሚመጣ ሰዓት በጣም በተደጋጋሚ ሲከፈት አይዋሉ በተለያዩ ሚዲያዎች ላይም ቴሌቪዥን ላይም ክሊፑ ይሄዳልና ይሄ ዘፈን ለምንድን ነው እንደዛ ሊዘልቅ የቻለው ብለህ ራስን ስትጠይቅ ያው ሰው ሁልጊዜ ከራሱ ከሚያሳልፈው ከአንድ ነገር ጋር የተያያዘ ነገር አለውና ምናልባት የሱም ዘፈን ተጽዕኖ ይመስለኛል ልዩ ቀንን ደግሞ ሌላ ሀሳብ እንዳመነጭ ያደረገኝ ማለት ነው። ይሄኛው ደግሞ ምናልባት ያው በሰርግም በልደትም በምርቃትም በምንም ይረዳኝ ይሆን ያግዘኝ ይሆን ወይ ብዬ ነው በዛ መንገድ ነው የሰራሁት። አሁን እንደውም ከኪሩቤል ጋር እየሰራ ነው እንደ አዲስ በደንብ ሳውንዱ ምንም በደንብ አድርጎ ሁልጊዜ ቀጣይነት እንዲኖረው ለወደፊትም ሪሚክስ አድርገን እየሰራ ነው።
ድምፃዊ ሄኖክ ከ14 ዓመታት ያክል ቆይታ በኋላ ሰሞኑን ደግሞ በአዲስ አልበም ተከስቷል። ሙዚቃ በልጅነቱ ቤቷን ያነጸችበት ድምፃዊ ሶስተኛውን አልበም ለመስራት እንዴት ረጅም ጊዜ ሊወስድበት ቻለ?
ያ የሆነበት ምክንያት ያው ከታም የሆነ ረጅም ጊዜ ወደ 12 አመት 13 አመት ካናዳ ነው ኖር የተመለስኩት እና እዛ ሆኜ ያው ሙዚቃ እንደዚህ እንዳሰብከው አንተ ባሰብከው ደረጃ እየተላላክ መስራት ከባድ ነው እና የኛውንም አልበም እድሜ ለኪሩቤል እንደው ሱኖ ሐላፊነትን ወስዶ ወደዚህ መምጣት እንዳለብኝና በሙሉ ኃይሌ አቅሜ መስራት እንዳለብኝ ተማከረን። ለዚህ ባለፉትን 3 አመት እየተመላለስኩኝ ይሄንን አልበም አድማጫ በቃን። ስለዚህ ይሄ ጋፕ የተፈጠረው የ13 አመት የነበርኩበትም የህይወት መንገድ እንዳልኩ ከኢትዮጵያ ውጪ ዛ ስለነበረ ምኖር የነበረው እንደፈለኩ ነው ባሰብኩት ልብ እየተንቀሳቀስኩ ለመስራት ትንሽ ተቸግሬ ስለነበር በዛ ምክንያት የቆየሁት።
በካናዳ ኑሮ አልበም ማውጣት ሳይችል ቢቆይም ከሙዚቃ ግን አለመራቁን ያወጋን ሄኖክ በውስጡ ካካተታቸው ዘፈኖች አንዱ በሆነው በይቅርታ ስም ስለሰየመው አዲሱ አልበም ዋጫውት ሆናል።
ከዛ ከነበርኩበት የህይወት መንገድ ተመልሼ መጥቼ ወደ አልበም መለሴ ትልቁ ስኬት ነው ለኔ። እንዳልኩ ሐላፊነቱን 50%ን አቶ ኪሩቤል ይወስዳል። ሳቸው የመጀመሪያውንም አልበም እሱ ነው ያቀናበረው እና ይቅርታ የሚል አልበም አሁን ስንዘን ስንመጣ ይቅርታ ሐሳቡን ደግሞ እንዳልከኝ ጠየቀኝ። ይቅርታ ከራሴ ነው ጀመርኩት። አንድም ለጠፋውበት ይቅርታ፣ ሁለተኛ ደግሞ ይቅርታ የሰው ልጅ ከሰው መጠበቅ የለበትም ከራሱ ነው መጀመር ያለበት። ምክንያቱም በተለያየ መንገድ ህይወታችን ላይ የተለያየ ነገር ይገጥመናል ማናችንም ስንሆንና ያን የሚገጥሙንን ነገሮች ሁልጊዜ አንዳንዴ ከሰው መጠበቃቸው ነገሮች አሉ። እነዛን ከሰው መጠበቃቸው ነገሮች በህሊና ይዘስታድር ብዙ ጊዜ ስሜታችን ጥሩ አይሆን። ስለዚህ ከሰው ከመጠበቅ ካንታውጥተህ በሰላም ሁለ በሰላም ድር ህሊና ይረፍ ነው ኮንሰፕቱ ሐሳቡ ማለት ነው። ይቅርታ መልኩት እሱ ነው ጽፈኑ ላይ ያለው ይላል። ዛም ላይ በዳይ ነኝ እኔ ብዙ አጥፍቻለሁ ሸንጎ ቢሞላም ይቅርታ አላለሁ ይላል። ማለት በቃ ከራስ ነው ጭምር ያለብህና ህሊናም ያርፋል። ይቅርታ እንግዲህ ያው ራሱ ይቅርታ የሚለውን ዘፈን ጨምሮ ተለያየ ሐሳቦች ይዟል። አሁንም ደግሞ ያው የሰርግ ሙዚቃ ደግሞ ይዘን መተናል። ጋሽል ማገብራው ይጻፈልኝ እንዳው ለመጀመሪያ ጊዜ ራሱ አሁን እዚህኛው አልበም ላይ ብዙ ጊዜ ግጥምና ዜማዎችን ራሴ ነው የምሰራው፣ ግን በዚህኛው አልበም ጋሽል ምሽ ሁለት ዘፈን ላይ በግጥም ተሳትፏልና በጣም ስለምወደው በጣም ማከብረው ሰው ስለሆነ የሱ አሻራ ደግሞ የኔ ሙዚቃ አልበም ላይ እንዲያርፍ ስለምፈልግ አሁን ደግሞ በዛም ይዘን መተናል። ከዛም ሌላ ደግሞ በዘጠናዎቹ ሌላ የጠፋባችሁን አርቲስት ሳምቦድን በፊቸሪንግ ቀላቅለን መተናል። ቆንጆ አልበም ነው። ኪሩቤል ቆንጆ አድርጎ ነው የሰራው።
በአዲሱ አልበሙ ካካተታቸው ሁለት የጋሽል ማገብረአብ ግጥሞች ውጭ የሶስቱም አልበሞቹ ዘፈኖች ግጥምና ዜማ በራሱ የተደረሱ ናቸው። ምንም እንኳን እንብዛም ከሌሎች የመውሰድ ልምድ ባይኖረውም ለሌሎች ድምጻውያን ግን ግጥምና ዜማ በመስጠት የሚታወቃል። ሄኖክ በራሱ ግጥምና ዜማ ላይ ያተኮረው ለምንድን ነው?
አሁን እንደዚህ አይነት ነገር ስትሰራ እኔ በተለያየ ጊዜ የተለያየ ዜማ ደራሲዎችን ዘፈን ሞክሬያለሁ ለመስፈን። ምንድነው ሙዚቃ ላይ ስትመጣ አንድ ሰው የራስህ የሆነ መንገድ አለ፣ የራስህ ልክ አለ እና አንዳንድ ጊዜ ምን ይሆናል፣ ለምሳሌ የሆነ የሙዚቃ ስልት ፋሽን ይሆናል ይለመዳል አይደል? ክለብ ውስጥም ሰው በተደጋጋሚ በእንደዚህ አይነት የሙዚቃ ስልት የተሰሩ ዘፈኖችን ይወዳል እና ዜማ ደራሲዎች ጋር ስትሄድ ወይም አንዳንድ ቦታ ስትሄድ ምናልባት አንተን ፈልገው ከማግኘት ይልቅ በሆነ በተወደደው ሙዚቃ በዛ ፋሽን በሆነው አይነት ስታይል ተሰርቶ ሲሰጥ አንተ ላይ ልክ አይመጣም። አንድ ሰው ሰርቶ ያማረበትን ነገር ያኛው ሰው ይበልኩ ስለ እንትን ስላለ ነው። ስለዚህ ብዙ ጊዜ እንደዛ አይነት ነገሮች ሞከርኩና እንዳልኩ ያው በተለያየ ጊዜ ደግሞ ራሴም ዜማ ድርሰቱ ትንሽ ሙያም እንትን ስላለ ራሴ ጽፌ ለራሴ ዜማ ሰርቼ ስዘፍን የተሻለ ያምርልኛል። ከሰው የሰርኳቸው ዘፈኖችን ሞክሬ ስቱዲዮስ ቀድቼው አቀርብ እና አንዳንዴ ምንድነው እንደ ያለ ልክስ ልብስ ስትለብስ ገባ እንደዛ አምርም እንደ አንዳንድ ነገር ላይ ማለት ነው እንጂ ከሰው ተቀብሎ ላለ መስራት እኔ በራስ መተማመን ምናም አይደለም።
የአልበሙ አቀናባሪ አብሮ አደጉ ኪሩቤል ተስፋዬ ስለ ሄኖክ አበበ የግጥምና ዜማ ስራዎች አስተያየቱን አካፍሎናል።
ሄኒ በጣም በሳል ነው አስተሳሰቡ። አሁን በተለይ የመጀመሪያው አልበም ያምርባት አለ። እድሜው ለዛን ግጥሞች ለመጻፍ በጣም ከባድ ነው። ያው አንዳንዴ እነዛን ዘፈኖች ስንሰራ ትርጉማቸውን ራስ በደንብ አላቀም ነበር። ስጽፎ የሚመጣው ነገሮች ሙዚቃው ላይ ነው እንጂ ትኩረቴ ግጥሙ ውስጥ አይዲያዎቹ የሚጠቀማቸው ቃላቶች ምናምን በጣም ይገርመኝ ነበር። በዛ ላይ ሄኖክን ቀርበ ስታወራው እንደዚህ ዲፕ የሆነ ነገር የሚጽፍ አይመስልም። ምክንያቱም እንደ ሌሎቻችን የሚጫወትበት ምናምን በአስራዎቹ እድሜ ውስጥ ሆነን ነው እነዚህ ነገሮች የተሰሩት በአስራዎቹ መጨረሻ እና በጣም ቀድሞ ማቹር ያደረገ ነው ይሄን እና አሁንም ሶስተኛው አልበሙ ላይ በጣም ጠንካራ ሀሳቦች ነው ያነሳው እና ዜማ ያው ተፈጥሯዊ ነው እና ከምትሰማው ነገር ነው ብዙ የሚቃኘው። ግጥም ግን በጣም ከባድ ነገር ነው። በጣም ማንበብ ቀደም ብለህ ደግሞ ብዙ የሙዚቃ ስራዎችን ማጥናት እና በጣም ብዙ ማሰላሰል ማሰብ ይጠይቃል እና የግጥም ክህሎቱ ይገርመኛል። ሄኖክ
በልጅነቱ የሙዚቃውን ህይወት መቀላቀሉና ተከትሎት የመጣው ዝና የቀማው ዛሬ የሚቆጭበት ከኩዮቹ አንጻር በለጋድሜው ማየት ፈልጎ ያላየው ነገር ካለ በሚል ጠይቀ ነው ተከታዩን ምላሽ ሰጥቶናል።
ያላየሁት ነገር ምንድን ነው መሰለ፣ 18 ዓመት ከምናምን ነው መጀመሪያ አልበማችን ያወጣ ነው እና ወደ ሰው ወደ አድማጭ ውስጥ ስትገባ ከዛ በኋላ ህይወት ላይ የምታረጋቸው ነገሮች በሙሉ ጥንቃቄ የሚፈልጉ ነገሮች ናቸው እና ሰው አድማጭም ደግሞ ወዶ አክብሮ ሲሆን ያኛውን ነገር እንደዛ አይነት ስብዕና አንተን የሚስልበትን ነገር በትክክል አንተ ላይ ማየት ይፈልጋል። ምክንያቱም በቤት ውስጥ ቤተሰብ አለ፣ ልጆች አሉ፣ የተለያየ ነገር አለና ስለዚህ አንተ እድሉን አግኝተህ እግዚአብሔር ያን መንገድ አመቻችቶልህ አንድ ሰው እንትን ከሆንክ አንዳንድ ቦታ ላይ ያው ትክክለኛው ህይወት መንገድ ላይ አንተ ምክንያቱም ለሌሎች አስተማሪ ነው ይሁን ከመተደው ከዛ በኋላ የሚያስቀው ነገር በዛ በልጅነት መሆን ያለባቸው አሁን ናይት ክለብ ምናምን ሳልደንስ አልፈ ያለው ሲኩጨኛ የጭፈራ ቤት ምናምን ያው በአርቲስትነት ገብቼ ሰው ለማዝናናት ዘፍናለሁ። በዛ ድሜ ግን አላረ ወጣትነት ያሳለፍከው ታሳልፋቸው ነገሮች እነሱ ነገሮች አላየሁም። ይሄ ፋይረጅ የምትባለው እሷን እድሜ ክልል በቃ ያቺ በልጅነት ዝና ስለመጣ በደንብ አንገቴ እንደፈጨ ነው ያሳለፍኳት። አለ አይደል እንደ ሰው ስታወራ ከጓደኞች ጋር ከምናምን እንደዚህ እንደዛ አይነት ነገር ላይ ብዙ በዛ ሰዓት በቃ አልተፈቀደልኝም።
ሄኖክ በሙዚቃ ህይወቱ የተለየ የሚለው አጋጣሚ ምንድነው?
በጣም ልዩ አጋጣሚ ማለት መጀመሪያ አልበሜውቱ በቃ ታወቅኩ ማለት ነው ለዋለው ለኪሩ ታወቀን ማለት ነው ለዋለው። ምክንያቱም የመጀመሪያ አልበም ለኮንሰርት ሸራተን አዲስ እኔ ከውጭ ሀገር አርቲስቶች የውጭ ሀገር ዘፋኞች ለተለያየ ለአዲስ አመት ለዘመን መለወጫ ይመጣልና በዛን ጊዜ ሾን ፖል ነበር የመጣው እና ከሱ ጋር የዘመን መለወጫ ሸራተን አዲስ እንደዚህ ተጠርተሃል ተብዬ ለኪሩ ነገርኩት። ረኪሩ በቃ ታወቀ ማለት ነው አለት። ትልቁ የመጀመሪያው ትልቁ መድረኬ ነው በህይወቴ በዛን ጊዜ። ተገና ደግሞ የቱ ደረጃ ላይ እንደደረስክ የሰራህን እንትን ስታይ ደስ ይልሃል አይደል? የለፋህበትን ከልጅነት እና በህይወቴ ማረሰው አጋጣሚ እሱ ነው። በእድሜያችን ገባ ዋጋ ከፍለንበታ ስለለፋ እና እዛ ቦታ ላይ ደርሶ መጀመሪያ እንትን ሳይው በጣም ደስ አለኝ በጣም።
በሰዋሰው መተግበሪያ ላይ የተለቀቀው አዲሱ አልበሙ በቅርቡ በይፋ እንደሚመረቅ የተናገረው ድምጻዊ ሄኖክ ለአድናቂዎቹ መልእክት ማስተላልፏል።
ሰው በሚሰጥህ እኮ አስተያየትና ሰው በሚሰጥህ ፍቅር ነው አንተ ቀጣይ ነገርህን እንዳልኩ እያስተካከልክ የምትሄደውና በሰጣችሁኝ ፍቅር ተመልሼ መጥቻለሁ። አመሰግናለሁ። እግዚአብሔር ያክብርልኝ።
አሁን ከካናዳ ተመልሶ ኑሮውን በኢትዮጵያ ያደረገው ሄኖክ አበበ ከዚህ በኋላ ሙዚቃን የሙሉ ጊዜ ስራው ማድረጉንም ተናግሯል። የግጥም መጻፍ በማዘጋጀት ላይ እንደሚገኝ ማጫውቶናል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የአሜሪካ ድምጽ ልዩ የገና በዓል መሰናዶ ይቀጥላል። እያስተናገድኳችሁ የምገኘው ሀብታሙ ስዩም ነኝ። በኢትዮጵያውያን የገና በዓል ላይ እንገኛለን። እንዲህ ባለው የበዓል ሰሞን በተለይ በሰሜን አሜሪካ የሚኖሩ ትውልድ ኢትዮጵያውያን ሕፃናትና ታዳጊዎች ከባህልና ማንነታቸው ጋር እንዲቀራረቡ ከሚሰሩት መካከል አንዱ የማኅበረ ቅዱሳን የሰሜን አሜሪካ ማዕከል ነው። ማዕከሉ ከዓመታት ለተሻገረ ጊዜ ባዘቦት ወቅቶችም ጭምር ትውልድ ኢትዮጵያውያኑ በቋንቋ፣ በታሪክ፣ በሥነ ምግባር ረገድ በቂ እውቀት እንዲያገኙ ለማስቻል እየሠራ ይገኛል። የማዕከሉን እንቅስቃሴ በመጠኑ ያስቃኙን ዘንድ ለምሽቱ ሁለት እንግዶችን ጋብዣለሁ። እንግዶቼ ከማዕከሉ የተተኪ ትውልድ መርሃ ግብር አስተባባሪዎች መካከል የሆኑት ዶክተር ህልምነህ ስንሸውና ወይዘሮ ህይወት ዘውዴ ናቸው። አስቀድመው ዶክተር ህልምነህ በተተኪ ትውልድ ላይ ያነጣጠረውን መርሃ ግብር መነሻና ዓላማውን ያስቀኙናል።
እሺ፣ እግዚአብሔር ይስጥልን። እንግዲህ ያው ማኅበረ ቅዱሳን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤት ማደራጃ መምሪያ ስር ተቋቁሞ ድጋፍ እያደረገ ያለ የአገልግሎት ማህበር ነው። እንግዲህ አገልግሎቱ ላለፉት 30 ዓመታት በላይ እየሰጠ ያለ ማህበር ነው። ከዛ ከምስረታው ጊዜ ጀምሮ የማህበረሰብ አገልግሎት በተለይ ተተኪ ትውልድ ላይ ከፍተኛ ትኩረት ሰጥቶ የሚያገለግል ነው። ስርዓተ ትምህርቶቹን እያጠናከረ እያሰፋፋ ከከፍተኛ ትምህርት ተቋማት ጎን ለጎን ደግሞ ከህጻናት ጀምሮ ስርዓተ ትምህርት ቀርጾ ትምህርት በመስጠት ላይ ይገኛል። ምናልባት ኢትዮጵያ እንደሚታወቀው የአቡነ ጎርጎሪዎስ ትምህርት ቤቶች መስርቶ በተለያዩ ትልልቅ ከተሞች ሰፊ ትምህርት እየሰጠ መደበኛ ትምህርትም የሃይማኖት ትምህርትም እንደዚሁም የስነ ምግባር ትምህርት በሰፊ እየሰጠ ነው ያለው ማለት ነው። እና የአሜሪካም ያለው አገልግሎት ከዛ ጋር የተቀናጀ የተያያዘ ስለሆነ ከ25 ዓመት በላይ አገልግሎት ሰጥቷል። ቤተክርስቲያን እየደገፈ ምዕመናን እያገለገለ ይገኛል። እና ከዚህ ውስጥ እንግዲህ ልጆቻችን ላይ ከ4 ዓመት እድሜያቸው ጀምሮ እስከ 18 ዓመት ከዛ ደግሞ ወደ ኮሌጅ በሚሄዱበት ከፋፍሎ ስርዓተ ትምህርት ቀርጸው ትምህርት እየሰጠ ነው። እዚህ በአሜሪካ በውጭ ዓለም ያለው ክፍተት ደግሞ ሰፊ ነው። ልጆቻችን የሚያገኟቸው ፈተናዎችም ደግሞ የተወሳሰቡና ከባድ ናቸው። ትልቅ ዝግጅት ያስፈልገዋል። ያንን ግንዛቤ ውስጥ በማስገባት ስርዓተ ትምህርት ቀርጾ ትምህርት እየሰጠ ይገኛል። በአቡነ ጎርጎሪዎስ በቀድሞ የሸዋ ሀገረ ስብከት ሊቀ ጳጳስ አቡነ ጎርጎሪዎስ 2ኛ ስም የተመሰረቱ ትምህርት ቤቶችን መስርቶ ትምህርት እየሰጠ ይገኛል ማለት ነው።
እንግዲህ ባለፉት ዓመታት በተለይ በዚህ በሰሜን አሜሪካ በርካታ ስራዎችን ስትሰሩ መቆየታችሁ ይነገራል። በተለይ ህጻናትና ወጣቶች ታሪካቸውና ማንነታቸውን እንዲያውቁ በማድረግ ረገድ የተለያዩ እንቅስቃሴዎችን ስታደርጉ እንደነበረም ተሰምቷል። ከእነዚህ መካከል ለአብነት መጠቃቀስ ቢቻል በምን በምን ጉዳዮች ላይ ተንቀሳቀሳችሁ፣ እንዴትስ ትምህርቱንና ማስገንዘቢያውን ሰጣችሁ የሚለውን በተመለከተ ደግሞ ህይወት የተወሰነ ማብራሪያ ብትሰጪን።
እሺ ሀብታሙ፣ አሁን ዶክተር ህልምነህ እንደገለጸው የማህበራችን አገልግሎት ተተኪ ትውልዱን ዘመኑን የሚዋጅ ዜጋ አድርጎ የማፍራት ነው። ለምሳሌ በእኛ ክፍል ስር የግቢ ጉባኤያት አገልግሎት ለ4 ዓመት ዩኒቨርሲቲ በሚገቡበት ወይም ደግሞ ከፍተኛ ትምህርት ቆይታቸው የቤተ ክርስቲያን ትምህርትን በቋንቋ ዘርፍ ደግሞ ግዕዝን፣ በስነ ምግባር፣ በቅዱሳን ህይወት ዙሪያ የተለያዩ ትምህርቶች ይሰጣሉ። ከዛ ባሻገር ደግሞ ተማሪዎቹ በዩኒቨርሲቲ ውስጥ የስቱደንት ክለብ እንዲያቋቁሙና እርስ በርሳቸው ታሪካቸውን፣ ባህላቸውን፣ ትውፊታቸውን እንዲያውቁ በሚያጋጥማቸው ቻሌንጆች እርስ በርሳቸው እየተደጋገፉ እንዲወጡ የሚያደርግ ፕላትፎርም ነው እየተዘጋጀው። ለህፃናትና ለአዳጊያን ደግሞ የተለያዩ የቴሌቪዥን ፕሮግራሞች ይዘጋጃሉ። በዓላትን መሰረት በማድረግ ለምሳሌ በአብይ ጾም ውስጥ ዘንድሮ ደግሞ ለገናም የተዘጋጁ የአድዋ በዓል ጊዜ እንደዛ በማድረግ ያው ታሪካቸውን እነሱ ከሚማሩት ባሻገር ደግሞ ዓለም አቀፉን ህጻናትና ታዳጊዎች ጋር የትምህርት እንዲደርስ የማድረግ ስራዎች ተሰርተዋል፣ በመሰራት ላይ ነው የሚገኙት። ከዛ ባሻገር ደግሞ የጉዞ መርሃ ግብሮች አሉ። ኢትዮጵያም እንደሚደረገው ሀገረ ሕይወት የሚባል በዓመት አንድ ጊዜ የሚደረግ ትልቅ መርሃ ግብር አለ። በገዳማት አካባቢያችን በሚገኙ ገዳማት ውስጥ እነዚህ ህጻናትም ወላጆችም አንድ ላይ በመሄድ ውይይቶችን በማድረግ ገዳማቱን በመጎብኘት የቅዱሳን በረከትን ረድኤት እንዲሳተፉ በማድረግ ትልቅ ስራ መስራት ላይ ይገኛል። ከዛ በተጨማሪ ደግሞ ከአጥቢያ አብያተ ክርስቲያናት ጋር በሰንበት ትምህርት ቤት ውስጥ ስርዓተ ትምህርትን በመቅረጽ የመምህራን ስልጠናን በማዘጋጀት የተለያዩ ስራዎችን ይሰራል። እነዚህንና መሰል ስራዎችን በመስራት ያው ህጻናትን፣ አዳጊያንን፣ ወጣቶችን ከሚማሩት አለማዊ ትምህርት ባሻገር በመንፈሳዊ ትምህርታቸው እንዲሁ ጎልብተው በሁለት ወገን የተሳለ ሰይፍ ለማውጣት ነው እንግዲህ በመሰራት ላይ ያለው ማለት ነው።
እነዚህን ሁሉ ስራዎች የምታከናውኑት ከኢትዮጵያ ብዙ ርቃ በምትገኘው ዩናይትድ ስቴትስ ውስጥ እንደሆነ ይታወቃል። የቋንቋና የባህል ልዩነት አለ። እዚህ ደግሞ በህይወት ለመቆየትም ሌሎች ስራዎችን መስራት ስርዓቱን ማቻቻል ግድ ይላል። ይህንን ስራ በምትከውኑበት ጊዜ የገጠሟችሁ ተግዳሮቶች ምን ነበሩ? በምን መልኩ ውስጥ ተወጣችኋቸው? በሁለቱ ሀገራት መካከል ካሉ ዘርፈ ብዙ ልዩነቶች ጋር በተገናኘ ዶክተር ህልምነህ ወደ አንተ ልመለስ።
እሺ፣ እግዚአብሔር ይስጥልኝ። እንግዲህ ጥሩ ጥያቄ ነው። እንዳልከው እንግዲህ በዚህ ሀገር ያው በየትኛውም ቦታም ቢሆን ብዙ ጊዜም ጉልበትን እውቀትን የሚሻሙ ነገሮች አሉ። ተግዳሮቶቻችን ብዙ ናቸው። ዞሮ ዞሮ ግን ፈተናዎቹ ቢኖሩም የልጆቻችን ጉዳይ በቀላሉ የሚታይ ስላልሆነ ልጆቻችን ከሚገጥማቸው ፈተናና ህይወት አንጻር ትኩረት ሰጥተን በተቻለ አቅም እየተሰራ ነው። የሰው ኃይል ክፍተቶች አሉብን። በሰው ኃይል ክፍተት ለመሙላት በጎ ፈቃደኛ ወላጆች፣ የሰንበት ቤት ወጣቶች፣ አባቶች፣ ካህናት እየተሳተፉበት ነው እየተሰራ ያለው። ከዚህም በላይ የመጽሐፍት ክፍተት አለ። እንደምታውቀው የቋንቋ ክፍተቶች አሉብን። በብዙዎች የቤተክርስቲያን መጽሐፍት ለልጆች የተዘጋጁ መጽሐፍት በአማርኛ ቋንቋ ወይም በግዕዝ ወይም በሌላ ቋንቋ የተዘጋጁ ናቸው እና እነሱም በእንግሊዝኛ አዘጋጅቶ ወደ ለልጆች በሚሆን መልኩ ማቅረብ ከፍተኛ ተግዳሮት ነው። ቢሆንም ግን በእግዚአብሔር ፈቃድና እርዳታ እየተሰሩ ነው ያሉ። የባህልና የቋንቋ ልዩነቶች አሉ። በተለይ በዚህ ዘመን ልጆቻችን የሚገጥሟቸውን ተግዳሮቶች ወይም ፈተናዎች፣ የህይወት ፈተናዎች ተረድቶ ያን በሚመጥን መልኩ መዘጋጀትና ስርዓተ ትምህርት ቀርጾ ለልጆች ማድረስ ከፍተኛ ተግዳሮት ነው በአሁኑ ሰዓት። ምክንያቱም ወላጆችም መምህራንም እነዛን ፈተናዎች ለመረዳት ጊዜ የሚጠይቅ ስለሆነ፣ ትምህርት የሚጠይቅ ስለሆነ፣ ስልጠና የሚጠይቅ ስለሆነ ማለት ነው። ያም ቢሆን ግን እነዚህን ሁሉ ለመፍታት ማህበረ ቅዱሳን እዚህ ለመምህራን በተለይ ወላጆች ትምህርት ቤቶች ላይ ለሚያገለግሉ መምህራን እንደዚህ በእንግሊዝኛ ቋንቋ ስብከት ትምህርት መስጠት ለሚችሉ መምህራን ያገለግል ዘንድ የስልጠናም ማዕከል መስርቷል። በዛ ስልጠናም ማዕከል እገዛ እንደዚህ አገልግሎት ላይ የሚሰማሩ አገልጋዮችን የማፍራት ስራ ጥረት እያደረገ ቅድም እንደተባለው ወጣቶች ላይ የምንሰራውን ስራ ከህፃናቱ ጀምረን በአሁኑ ሰዓት ቢያንስ በ11 የአሜሪካ ግዛቶች በአብዛኛው ኢትዮጵያውያን በሚኖርባቸው ግዛቶች በ16 ትምህርት ቤቶች የአቡነ ጎርጎሪዎስ ሁለተኛ ትምህርት ቤቶችን መስርተን ስርዓተ ትምህርት ቀርጸን በቋንቋ ጥበብ በተለይ በአማርኛ እና በግዕዝ የአብነት ትምህርት ሲወርድ ሲዋረድ የመጣውን ጥንታዊውን ትምህርት እንዲማሩ ልጆቻችን ዜማውን እንዲያውቁ ንባቡን እንዲያውቁ የማድረግ ስራ እየተሰራ ነው።
እንግዲህ ማህበራችሁ መሰረቱ ሃይማኖታዊ ቢሆንም ስራዎቻችሁ ግን በአብዛኛው ማህበረሰብ አቀፍና እዚህም የሚኖረውን ትውልደ ኢትዮጵያዊ በእጅጉ የሚጠቅሙ እንደሆነ ይነገራል። እስካሁን ድረስ ከሰራችኋቸው ስራዎች አንጻር እዚህ የሚኖረው ትውልደ ኢትዮጵያዊ በእናንተ ስራ፣ በእናንተ እንቅስቃሴ ላይ ምን አስተያየት አለው? አሁን ካላችሁበት ደረጃ ከፍ እንድትሉ ያላችሁ ሚና የበለጠ እንዲጎለብትስ ምን አይነት ድጋፍና እገዛ ነው ሊያደርግ የሚችለው የሚለውን ደግሞ ህይወት ሀሳብሽን ብታጋሪኝ።
በኢትዮጵያ በገጠራማው አካባቢ ሰው በማይደርስባቸው አካባቢዎች ትልቅ ስራዎች ናቸው የሚሰሩት እና ለዛ በአሜሪካ ማዕከል በተለይ ህዝበ ክርስቲያኑን በማሳተፍ የማህበሩን አባላት የተለያዩ በአጥቢያ ደረጃ የተለያዩ ፕሮጀክቶችን በማድረግ መቅረጽ የገንዘብ እርዳታ ይደረጋል። የገንዘብ ድጋፍ ማለት ነው። የገቢ ማሰባሰቢያዎች ይደረጉና ወደ ኢትዮጵያ ትልልቅ ስራዎች እንዲሰሩ ይደረጋል። በዛ ዘርፍ ላይ እዚህ ሀገር የሚኖሩ ሰዎች ትልቅ ድጋፍ በማድረግ ነው በማድረግ ላይ ነው የሚገኙት። በእውነት ይህን ልድል በመጠቀም ትልቅ ምስጋና ማድረስ ነው የምንፈልገው በማህበራችን ስም። ከዚህ የበለጠ ግን ምን ማገዝ ያስፈልጋል የሚለው በዋናነት ይህ ስራ እንደተጠበቀ ሆኖ በተለይ በተተኪ ትውልዱ በህፃናት ባዳጊያን በወጣቶች ዘርፍ ትልቅ ስራዎች መስራት ያስፈልጋል። አሁን ቅድም አንተ እንደጠቆምከው ብዙ ተግዳሮቶች አሉ። ልጆችን ወደ እግዚአብሔር ማምጣት፣ ቃል እግዚአብሔርን በማስተማር በቤተክርስቲያን ቆይታቸውን በማጽናት ረገድ ትልቅ ስራዎች መሰራት አለባቸው። ከአጥቢያ ቤተክርስቲያናት ጀምሮ ወላጆችን እኛ አሁን የወላጆች የውይይት መድረክ እናዘጋጃለን። የልጆቹን ችግር አዌርነስ ለመፍጠር ማለት ነው። ልጆቹ ቴስቲሞኒ የራሳቸውን ችግር እንዲናገሩ በማድረግ ወላጆች ደግሞ እንዲረዱ በማድረግ እና እዛ ላይ ያለውን አገልግሎት በጣም በስፋት የማጠናከር ስራ መስራት ይኖርብናል።
በኢትዮጵያውያን የገና በዓል ዋዜማ ላይ ነው የምንገኘው። በምን መልኩ ነው የምታሳልፉት? የመጪ ዘመን እቅዶቻችሁስ ምንድን ናቸው ስለሚለው ደግሞ ጥቂት ንገሩኝ።
እሺ፣ እግዚአብሔር ይስጥልኝ። ቅድም እንዳልኩት ያው እኛ አሁን በአሁኑ ጎርጎሮስ ትምህርት ቤቶች በተለይ የቤተ ክርስቲያን ሃይማኖታዊ በዓላት፣ አበይት በዓላት እንደዚህ አይነት እንደ ብርሃነ ልደት አይነት በዓላትን በተመለከተ ልጆች ቅድመ በዓል ትምህርት ያገኛሉ እና ከትምህርቱ በኋላ ደግሞ በቤተሰብ ከቤተሰብ ጋር በቤተ ክርስቲያን ከምዕመናን ጋር አብረው እንደየ እድሜያቸው እንዲሳተፉ ይደረጋል። ያው እኛም እንግዲህ በትምህርት ቤቱም ስና ያስተምሩም አብረው በትምህርት ቤት የሚደረገውን በትምህርት ቤት ያደርጋሉ። በአጥቢያ ቤተ ክርስቲያን ደግሞ እንግዲህ ነገ እንደ ማንኛውም የቤተ ክርስቲያናችን ስርዓት በቅዳሴ አገልግሎት በመሳተፍ ልጆቻችን ያሳልፋሉ ማለት ነው እና ይሄ በትምህርት የሚያገኙትን በተግባር ደግሞ የሚያውሉበትን እድል የሚያገኙበት ነው። ያንን እንግዲህ በተሻለ በመረዳት ተሳታፊ እንዲሆኑ ያደርጋል ማለት ነው።
እጅጉ እናመሰግናለን ሁለታችሁም። የማህበረ ቅዱሳን የሰሜን አሜሪካ ማዕከል በተተኪው ትውልድ ዙሪያ እያደረጋቸው ስላሉ ዘርፈ ብዙ እንቅስቃሴዎች በወፍ በረር ስላስቃኛችሁን፣ ይህን የመሰለ ማብራሪያ ስለሰጣችሁን ለአሁኑ በጣም አመሰግናለሁ። መልካም ምሽት ይሁንላችሁ።
አሜን። እናመሰግናለን።
መልካም በዓል።
ከአሜሪካ ድምፅ የሚተላለፈውን ልዩ የገና በዓል ዝግጅታችንን ነው እያዳመጣችሁ የምትገኙት አድማጮቻችን። ዛሬ ከኢትዮጵያ በተጨማሪ የገናን በዓል ሲያከብሩ የዋሉ ሀገራት አሉ። ከእነዚህ መካከል የምስራቅ አውሮፓ ሀገራት የሆኑት ቤላሩስ፣ ጆርጂያ፣ ካዛኪስታን፣ መቄዶንያ፣ ሞልዶቫ፣ ሞንቴኔግሮ፣ ሰርቢያ፣ ራሽያና ዩክሬን ይገኙበታል። ከአፍሪካ የግብፅ ኮፕቲክ ቤተ ክርስቲያን እንዲሁ በዓሉን ስታከብር ውላለች። ኢትዮጵያ ውስጥ ከኢትዮጵያ ኦርቶዶክስ ቤተ ክርስቲያን በተጨማሪ የሙሉ ወንጌል አማኞችና የካቶሊክ እምነት ተከታዮችም ይህንን በዓል በድምቀት ያከብራሉ። እዚህ ላይ ሦስቱንም ሃይማኖት ተከታዮች የሚወክሉ የገና መዝሙሮችን ቀንጭበን ልናሰማችሁ ወድናል። ሁላችሁም በድጋሚ እንኳን አደረሳችሁ። የተከበራችሁ አድማጮቻችን ለምሽቱ ያሰናዳናቸው ዝግጅቶች በዚህ ተጠናቀዋል። መሰናዶውን በመምራት አብሬያችሁ የነበርኩት ሀብታሙ ስዩም ነኝ። በቅንብሩ ብርሃን ኃይሉ፣ ዋና አዘጋጅ ደግሞ ጽዮን ግርማ። በድጋሚ መልካም በዓል ይሁንላችሁ። በሰላም ደሩ።